nagaatti nu bulaa kan isin keessummeesse aannu gosoota amreetii amma sagantaa afaan amaa.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ የካቲት 17 2013 ዓመተ ምህረት ዝግጅታችን አሁን ጀመረ።
የኛ ሐሳብ እናንተ ዛሬ እንዳደረጋችሁት ሁሉም ዜጋ ምን አደረኩ ትግራይ ውስጥ ሆኖ ከፋይ ለሚለው ሰው እኔ ያለው አይ ከፋህ ማለት እንድንችል ነው። መተከል ሆኖ አንገት የሰበሩ ሰዎች አሉ። ቀና በሉኛ ያያለን አይ ከፋችሁም እንድንላቸው ነው።
በእቴጌ ጣይቱ ሆቴል የተካሄደ በሚገኘው የትግራይና የመተከል የድጋፍ ማሰባሰቢያ ስነ ስርዓት ላይ ለአርቲስቶች ካደረገው ንግግር የተቀነጨበን የሰማችሁት። ጤና ይስጥልኝ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሐዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። ዩናይትድ ስቴትስ በያዝነው ዓመት መገባደጃ ምርጫ በሚካሄድበት ወቅት የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤትን መልሳ ለመቀላቀል የምትሻ መሆኑን የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ተናገሩ። ብሊንከን በዛሬው ዕለት በቪዲዮ አማካኝነት ለምክር ቤቱ ባሰሙት ንግግራቸው በምክር ቤቱ የነበረን መቀመጫ ለማግኘት በመናደርገው በዚህ ጥረት የሁሉም የተባበሩት መንግስታት አባል አገሮች ድጋፍ እንዲሰጠን በትህትና እንጠይቃለን ሲሉ ነው ጥሪ ያሰሙት። 47 መቀመጫዎች ያሉት ምክር ቤት ለሶስት ዓመት የሥራ ጊዜ የሚዘልቅ ሲሆን ብሊንከን እንደገለጡትም ዩናይትድ ስቴትስ ያቀረበችው ጥያቄ እንደ አውሮፓውያን ዘመን አቆጣጠር ከ2022 እስከ 2024 ያለውን የአገልግሎት ዘመን የሚመለከት ነው። ዩናይትድ ስቴትስ በቀድሞ ፕሬዚዳንት ዶናልድ ትራምፕ አስተዳደር ምክር ቤቱ ኢፍትሃዊ በሆነ መንገድ በእስራኤል ላይ አነጣጥሯል፣ እንዲሁም ደካማ የሰብአዊ መብት አያያዝ ሪከርድ ያላቸውን በርካታ ሀገሮች በአባልነት ተቀብለዋል የሚሉ መከራከሪያዎችን በማቅረብ ነበር በጊዜው ከምክር ቤቱ ለመውጣት ደረስኩ ያለችውን ውሳኔ ይፋ ያደረገችው። ብሊንከን አክለውም ዩናይትድ ስቴትስ በምክር ቤቱ በንቃት መሳተፏን ስትቀጥል የሰብአዊ ምክር ቤቱም አሰራሩን መመርመር አለበት ነው ያሉት። ይህም በእስራኤል ላይ የሚደረግ ያሉትን የበዛ ትኩረትም ይጨምራል ብለዋል። በሚያንማር በህዝብ የተመረጠ የሲቪል መንግስት በጦር ሰራዊቱ በኃይል ከስልጣን መነሳቱን ተከትሎ በዚያች ሀገር የተቀሰቀሰውን የፖለቲካ ቀውስ ለመፍታት የሚያንማር ጎረቤቶች የያዙትን ጥረት አጠናክረው መቀጠላቸው ተገለጠ። የወታደራዊ ሁንታ የውጭ ጉዳይ ሚኒስትር ውና ሙዋንግ ሉዊን በዛሬው ዕለት ከታይላንዱ ጠቅላይ ሚኒስትር ፕራያት ቻን ኦቻ እና ከውጭ ጉዳይ ሚኒስትር ዳን ፕራሙ ዱዊና ጋር ለመወያየት ወደ ባንኮክ ማቅናታቸውን የታይ መንግስት ምንጮች አመለከቱ። የኢንዶኔዥያ ውጭ ጉዳይ ሚኒስትር ሬንቶ ማርሱዲም በሚያንማር ባለው ሁኔታ ዙሪያ ለመነጋገር በተመሳሳይ ታይ መግባታቸው ታውቋል። የሮይተርስ ዜና ወኪል የታይላንድ የውጭ ጉዳይ ሚኒስትር ምንጮችን ጠቅሶ እንደዘገበው ሬንቶና ኡና ሙዋንግ ሉዊን ዛሬ ተገናኝተው ተነጋግረዋል። የሚያንማሩ ወታደራዊ ሁንታ በአንድ ዓመት ጊዜ ውስጥ አዲስ ምርጫ ለማካሄድ የገባውን ቃል ይጠብቅ ዘንድ ስትል ጃካርታ የደቡብ ምስራቅ እስያ በይነ መንግስታት አባል አገሮች ግፊት እንዲያደርጉ ጥረት እያደረገች ነው የሚለውን ዜና ተከትሎ ትላንት ማክሰኞ ያንጎን በሚገኘው የኢንዶኔዥያ ኤምባሲ ደጃፍ ከፍተኛ ተቃውሞ ተካሂደዋል። ሰልፈኞቹ ኢንዶኔዥያ በጦር ሰራዊቱ በኃይል ስልጣን የተወገዱት የአን ሳን ሱቺ ብሔራዊ ዲሞክራሲያዊ ሊግ በከፍተኛ ድምጽ ብልጫ ያሸነፈበትን የህዳሩን ምርጫ ውጤት እንድታከብር ሲሉ ነው ያሳሰቡት። የኢንዶኔዥያ የውጭ ጉዳይ ሚኒስትር ቃል አቀባይ ቴኩ ፋይዛሱ የዜና ዘገባውን በማስተባበል ለጋዜጠኞች በሰጡት መግለጫ በሚያንማር አዲስ ምርጫ እንዲካሄድ መደገፍ በጭራሽ የኢንዶኔዥያ አቋም አይደለም ብለዋል። በጠነ ሰፊ የምርጫ ማጭበርበር ተፈጽሟል በሚል ውንጀላ ሱቺና ሌሎች የሲቪል መንግስቱን አባላት ያሰረው የሚያንማር ጦር ሰራዊትን በመቃወም ካለፈው ወር መገባደጃ አንስቶ በመላው ሚያንማር ህዝባዊ ተቃውሞዎች በየዕለቱ በመካሄድም ላይ ናቸው። የዩናይት ስቴትስ የህግ መወሰኛ ምክር ቤት በተባበሩት መንግስታት የዩናይት ስቴትስ ቋሚ ልዑክ እንዲሆኑ የታጩትን የነባሯን ዲፕሎማት ሊንዳ ቶማስ ግሪንፊልድን ሹመት አጸደቀ። በአሜሪካ ድምጽ የዲፕሎማሲ ጉዳዮች ከፍተኛ ዘጋቢ ሲንዲ ሴን የቶማስ ግሪንፊልድ ብቃት በዓለም አቀፉ መድረክ እንደ ቻይና ባሉ ሀገሮች የሚፈተን ይመስላል ስትል ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል።
አንዳንድ የሪፐብሊካን አባላት ባቀረቡት ተቃውሞ ምንም እንኳ ሂደቱን ያዘገየው ቢሆንም አምባሳደር ሊንዳ ቶማስ ግሪንፊልድ ከሁለቱም የምክር ቤት አባላት 78-20 በሆነ ድምጽ ከፍተኛ ድጋፍ አግኝተዋል። ትናንት ማክሰኞ በተባበሩት መንግስታት ወኪልነት የታጩትን የዲፕሎማቷን ሹመት ለማጽደቅ 20 የሪፐብሊካን ምክር ቤት አባላት ከዲሞክራቶቹ ጋር አብረዋል። ባለፈው ወር የዲፕሎማቷን ሹመት ለማጽደቅ በነበረው የክርክር ሂደት አንዳንድ የምክር ቤት አባላት ቶማስ ግሪንፊልድ በኮሚኒስቱ የቻይና መንግስት ላይ ያላቸው አቋም የተለሳለሰ ሊሆን ይችላል የሚል ቅሬታ አስነስቶ ነበር። ለተባበሩት መንግስታት አምባሳደርነት የታጩት ዲፕሎማቷ ሊንዳ ግሪንፊልድ ግን ለቻይና የተመቸነው ከሁሉም ቦታ እየለቀቅን በመውጣታችን ነው ይላሉ።
In particular, we know China is working across the UN system.
በተለይ ቻይና የተባበሩት መንግስታትን ተቋማት ሁሉ በመጠቀም ከአሜሪካ ተቋማትና እሴቶች ተቃራኒ በሆነ መንገድ የራሷን አምባገነን አጀንዳ ለማራመድ ተጠቅማበታለች። ይህ የሆነው ደግሞ እኛ ከሁሉም ቦታ እየለቀቅን በመውጣታችን ነው። ካሁን በኋላ እኔ በኃላፊነት እስካለው ድረስ ይህ አይደገምም።
ይህን አባባል በመደገፍ የአሜሪካ ውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ትናንት ማክሰኞ በሰጡት መግለጫ ቻይና በዓለም ላይ የምታደርገውን ነገር ሁሉ ለመመከት ጥንካሬ የሚሰጠን የአሜሪካ እሴቶች እና የዩናይትድ ስቴትስ አጋሮች ትብብር ነው ብለዋል። ቃል አቀባዩ አያይዘውም ቻይናን ለብቻችን መግጠም ስንፈልግ ልክ ከዚህ በፊት እንዳደረግነው በተለይ በጋራና ሁሉንም አስተባብረን ከምናገኘው አንጻር ሲስተያይ ውጤቱ እጅግ አነስተኛ ነው ብለዋል። ቶማስ ግሪንፊልድ በ35 ዓመት የዲፕሎማት አገልግሎታቸው በዲሞክራትና ሪፐብሊካን አስተዳደሮች ውስጥ በመስራት የተካበተ ልምድ አላቸው። በአፍሪካ ጉዳዮች ባላቸው ልዩ እውቀት በላይቤሪያ አምባሳደር ሆነው የሰሩ ሲሆን በኬንያ፣ ጋምቢያና ናይጄሪያም ውስጥ በኃላፊነት ሰርተዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ12765 ኪሎ ሄርዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡ የካቲት 17 2013 ዓመተ ምህረት ምሽት ፕሮግራም ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። በደቡብ ክልል የኮንሶ ዞን የኢዜማ ፓርቲ አባላት የምርጫ ቀስቀሳ በሚያደርጉበት ወቅት በጸጥታ ኃይሎች መያዛቸውን፣ ሲያዙም መደብደባቸውን እና መቁሰላቸውን፣ ለሁለት ቀናት ከታሰሩ በኋላም ትላንት ማምሻውን ከእስር መለቀቃቸውን ኢዜማ ለአሜሪካ ድምጽ ገልጿል። የኮንሶ ዞን ሰላምና ጸጥታ መምሪያ በኢዜማ ምርጫ ቀስቀሳ ምክንያት የታሰረ ሰው አለመኖሩን ጠቅሶ መንግስት ፈርሷል የሚል አሉባልታ በአደባባይ ሲያውጁና ህገወጥ ድርጊት ሲፈጽሙ የተያዙ ግለሰቦች መኖራቸውን ተናግሯል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ አለው።
11 የፓርቲያቸው አባላት በደቡብ ክልል ኮንሶ ዞን የምርጫ ቅስቀሳ በማድረግ ላይ ሳሉ መታሰራቸውን የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ዜማ የህዝብ ግንኙነት ኃላፊ አቶ ናትናኤል ፈለቀ ለቪኦኤ በስልክ ተናግሯል። የፓርቲው አባላት ለሶስት ቀናት ከታሰሩ በኋላ ትናንት ማምሻውን ከእስር ቤት መውጣታቸውና በተያዙበት ወቅት መደብደባቸውም ገልጧል።
እዛ የሚገኘው የኛ አባሎች በ2013 የሚካሄደውን ምርጫ ተከትሎ በወጣ ጊዜ ሰሌዳ መሰረት የምርጫ ቅስቀሳቸውን ከየካቲት እንዲቀንስ ማድረግ አስበው በአካባቢ ይላሉ የሚመለከታቸው አካላት ቀድሞ አሳውቀው ነበር። ግን ከዛ በፊት ታቅዶ የተሰረዘ እና የተላለፈ ሰልፍ ስላለ ማድረግ እንደማይችሉ ሲነገራቸው ቀድመን ያሳወቅ ነው የምርጫ ቅስቀሳ በሀገር አቀፍ ደረጃ የሚታወቅም ቢሆን ችግር ከሚፈጠር ብለው ቅስቀሳቸውን አቆይተው ነበረ። ግን በአካባቢ ይደረጋል የተባለው ሰልፍ ከተደረገ በኋላ ምርጫ ቅስቀሳ ለማድረግ ሲወጡ በአካባቢው ያሉ የጸጥታ ኃይሎች ድብደባና እስር ገጥሟቸዋል። እሁድ ዕለት ነው ይህ የተፈጸመው። አሁን ግን ትላንትና አባሎቻችን ከእስር ተፈተዋል።
የተጎዱ አሉ? ጥቃት የደረሰባቸው?
አዎ፣ ድብደባ ደርሶባቸዋል። የታሰሩት አባሎቻችን ከመታሰራቸው በፊት ድብደባ ተፈጽሞባቸዋል።
ቀድሞ የተያዘ ፕሮግራም ስለነበረ ነው ከመንግስት አካላት ጋር ተጋጭቶስ እንዴት ነው?
እኛ ባለን መረጃ መጀመሪያ ለመንግስት የድጋፍ ሰልፍ ይደረጋል የተባለው የካቲት 4 ነበረ። የካቲት 4 ቀን የነበረው ሰልፍ ተሰርዞ የምርጫ ቅስቀሳ እንዲደረግ በተያዘበት ጊዜ ሰሌዳ ሲደረግ ያንኑ አውቀው የኛ አባላት የምርጫ ቅስቀሳቸውን ከማድረግ ተቆጠቡ ነበር። ሰልፉ ከተካሄደ በኋላ ነው ወደ ቅስቀሳ የገቡት። ከዛ በኋላ ነው ሱም ድብደባው የሚደረሰባቸው።
የፓርቲው አባላት ተታሰሩ። የኢዘማ አርማ መያዛቸውን የፓርቲውን የምርጫ ምልክት ያለበት ካናቴራ ወይም ቲሸርት ለብሰው እንደነበር በኮንሶ ዞን የኢዘማ ፓርቲ ምክትል ሊቀመንበር አቶ ፍቅሩ ብርሃኑ ተናግሯል። የታሰሩ የፓርቲው አባላት ከ11 በላይ መሆናቸውንም ገልጧል።
ግማሹን ደብድበው ከላይ መኪናቸውንም ቀምተው ወሰዷቸው። ወደ ኋላ መልሰው 9 ኪሎ ሜትር ኮልሜ ፖሊስ ጣቢያ ውስጥ አሰሯቸው። መኪናውንም ሌላ የኢዘማ ቲሸርት ለበሰ እንግዲህ ልጆቹ ቲሸርት ለብሰዋል። መጀመሪያ እየሸጡም ነው የራሳቸውም ለብሰዋል። ሌላ አጋጣሚ ቲሸርት ለብሶ በሞተር ሲያልፍ ያለ ልጅ ደግሞ እዛ እሱንም ጭምር ወስደው 11 ሰዎች አድርሰው ሄደው አሰሩ ኮልሜ ፖሊስ ጣቢያ ላይ። እንደገና እዛ ከተማ ላይ ኮልሜ ከተማ ላይ ቲሸርቱ መጀመሪያ ገዝተው የለበሱ ሰዎችን እየቀጠቀጡ እየደበደቧቸው ሁለት ሐኪሞች እንደውም አንዱ በጣም ተጎድቷል። በጠመንጃ ሳንጃ ወቅተው ግን በግቢ ሽሽት አካባቢ ነው እዛ ላይ ወቅተው ልጁ ሐኪም ነው እንግዲህ የኢዘማ ቲሸርት ለለበሰ ብቻ ተቀጥቅጠው እንደገና ደግሞ ይሄን ያህል ጉዳት ደርሶበት እዛ ታሰሩ። በሌላ መልኩ ደግሞ ከና ወረዳ የሚባል ከተርጎ ቀበሌ የሚባል ላይ ልጆች እንደዚህ ቲሸርቱን ብቻ ስለለበሱ የቀበሌ አመራርና ሚሊሻ ተሰብስቦ ልጆቹን ቀጥቅጦ ቲሸርቱን ቀዳዶ ነው ምናልባት የሚችል በማህበራዊ ሚዲያም በተለያየ መልክም ተለቋል። ሶስት ልጆችን አሰሩ። ከኋላ እንደገና ሌላም ፈልጎ ሁለት ተጨማሪ አሰሩ። አንድ ላይ 5 ሰው ነው ታሰረው። እነሱ አሁን ትላንትና ማታ ነው ተፈቱት። ኮልሜ ላይ የታሰሩትም እነዚህ 13 ሰዎች ውስጥ የተጎዱት ቀድሞ ካወጡ በኋላ 11 ሰዎች እነሱም ትላንትና ማታ ነው ያወጣቸው። በሌላም በደራ ቀበሌም ልጆች እንደዚህ ልብስ ተቀዶባቸዋል፣ ተደብድበዋል። በደጎቱ ቀበሌም ልብስ ተቀዶበታል፣ አንድ ልጅ ተደብድበዋል። እንደዛ ሶርቦ የሚባል ቀበሌ ላይም እንደዚህ ወገባ ተጥረዋል።
በዞኑ በሌሎች ቀበሌያትም ተመሳሳይ ችግር እንዳጋጠማቸው አስታውቀው ፓርቲው በአካባቢ መንግስት ጫና እየተደረገበት ነው ስሉም ከሰዋል።
ባርዳችን ላይ ከፍተኛ ጫና ነው እየተደረገብን ያለው። ማህበራዊ ኑሮ ላይ ራሱ በደራ ቀበሌ ሰዎች የኛ አባል ስለሆኑ ብቻ መንግስት ከማያቀርባቸው ጥቅማ ጥቅሞች በማህበር ከተደራጁበት ይፈናቀላሉ። ይሄ ነው እየተደረገ ያለውና እጅግ በጣም አሳሳቢ ነው። እንግዲህ ከተማ ላይ አሁን ሰው እነሱ ቅስቀሳ በየአዳራሽ ውስጥ በየጊዜው እያደረጉ ወደ ቀበላትም እንደ ልባቸው በመንግስት ሀብት በሞተር በመኪና እየተንቀሳቀሱ በመንግስት ገንዘብ እየሰሩ እኛ ግን በራሳችን ጽሕፈት ቤት እንኳን መሰብሰብ እንዳንችል የሚደረግ ነው። በፊትም እያደረጉ ነበረ። ትንሽ ጋፕ ስል አሁን ደግሞ እንደገና የሁሉ ወቀባ ሲጀምር ከተማ ላይ እንዳንንቀሳቀስ ተደርገናል።
የኮንሶ ዞን ሰላምና ጸጥታ መምሪያ ኃላፊ አቶ ሀሰን ወላሎ በዞኑ በሚገኘው በኢዘማ ምርጫ ቅስቀሳ ምክንያት የታሰረ ሰው አለመኖሩን ተናግረው ነገር ግን መንግስት ፈርሷል የሚል አሉባልታ በአደባባይ ሲያውጁና ህገወጥ ድርጊት ሲፈጽሙ የተያዙ ግለሰቦች መኖራቸውን አስታውቀዋል።
ፓስተሮ የተባሉት ኮንሶ ዞን ኮልሚያ ክላስተር የተዘዋወሩ በየንትሉ እየሮጡ ይህ ህገ መንግስታዊ የሆነ ሰንደቅ ዓላማ በመያዝ መንግስት የለም፣ መንግስት ፈርሷል፣ ሰላማዊ ሰልፍ ውጡ እና ሁከትና ብጥብጥን ለመቀስቀስ በየንትሉ ሲንቀሳቀሱ እና መንግስት የለም ሲባል እንግዲህ መንግስት ተፈረሰ በኋላ ፈረሰ ከተባለ እንግዲህ ይህን እንደሚከተል ይታወቃል። ያን ውስብስብ ጸጥታ ችግሩን እንደገና ደግሞ እንዲያገረሽ የሚያደርግ ግለሰቦች በፈጸሙት ወንጀል እንጂ ኢዘማ እንደየትኛው ተፎካካሪ ፓርቲ የራሱን ፕሮግራምና አላማ ወርዶ ነው አወያይቶ አሁን ለእነሱም ፕሮግራማቸውም ማናቸውም ነገሮ አተበር ይበጀኛል ብሎ ያለውን ሰው በምርጫ ካርዱ ነው የሚለየው እንጂ በሁከትና በብጥብጥ አይደለም። ስለዚህ ኢዘማን የሚወክሉ አይደለም። በኢዘማ ካባ መነገር ስለሌለባቸው ኢዘማን የሚገልጹ አይደለም።
አቶ ናትናኤል ግን በዚህ ሀሳብ አይስማሙም። የታሰሩ ግለሰቦች የፓርቲ ፓርቲያችን አባላት ናቸው። ፓርቲያችን ደግሞ የምርጫ ቅስቀሳ የሚያደርገው የአባላትና የደጋፊዎች ስነ ምግባር ደንብና መመሪያ በመከተል ነው ብሏል።
ቅስቀሳቸው ፍጹም ሕግን ያከበረ ሰላማዊና የሌሎች የፖለቲካ ፓርቲዎችን የመቀስቀስ መብት ባከበረ መልኩ ነው እያደረጉ የሚገኙት። ለዚህም መመሪያውን አድርሰናል፣ ስልጠናም ሰጥተናል። እንደዚህ አይነት ስራ ውስጥ የሚሳተፉ አይሆን። በአጠቃላይ ምርጫ በሚደረግባቸው አካባቢዎች በ448 የምርጫ ወረዳዎች ነው ለመወዳደር እየተንቀሳቀስን ያለ ነው። 406 በሚሆኑት ውስጥ የራሳችንን የእጩዎች የመመልመያ ሂደት ተከትለው የተመረጡ እጩዎች አዘጋጅተናል። ከዛ ውስጥ ኮንሶ አንደኛው ነው።
በተፎካካሪ ፓርቲዎች ላይ ጫና እየተደረገ ነው በማለት በአካባቢ መንግስት ላይ የሚቀርበውን ክስና ወቀሳ አቶ ሀሰን አጣጥለዋል። ይልቁንስ መንግስት ሀገሪቱ ትክክለኛ መድበለ ፓርቲ ስርዓት ለመከተል እያደረገ ያለው እንቅስቃሴ እንዲሳካና ምርጫው ፍትሐዊ፣ ዲሞክራሲያዊና ሰላማዊ እንዲሆን እየሰራ መሆኑ ተናግሯል። በሌላ በኩል ኮንሶ ሰላማዊ እንዳትሆን የማይፈልጉ አካላት ይህንን ሽፋን በማድረግ የሚያደርጉት ሴራ መሆኑንም አቶ ሀሰን ጠቅሰዋል።
ፓርቲ አስተዋር ወጣ ያሉ ነገሮች ናቸው ያሉትና የሚነገሩም ከሆነ ኢንፎርሜሽን ማግኘት ተመክረው የትኛውም ተቋማት ፓርቲ የአካባቢውን ሰላም ማስጠበቅ የጸጥታ ጉዳይ የጋራ ጉዳይ እንደሆነ አውቀው በጋራ መሰራት አለበት እንጂ ውገድና ብጥብጥ ባይፈጽሙ መልካም ነው የሚል ነገር አለ።
በምርጫ ቅስቀሳና በአጠቃላይ ሂደቱ ወቅት በተለይ በትንሽ ከተሞች ፓርቲዎች በተመሳሳይ ቀንና ቦታ የሚያደርጉት የምርጫ ቅስቀሳዎች ለግጭት ምክንያት እንዳይሆኑ የሚከለክል በግልጽ የተቀመጠ መመሪያ ስለመኖር አለመኖሩ የታወቀ ነገር የለም። ይህ በእንዲህ እንዳለ ዛሬ ጠዋት ከፌዴራልና ከክልል አመራሮች ጋር በመጪው ሰኔ ስለሚካሄደው ምርጫ መወያየታቸውን በትዊተር ገጻቸው የገለጹት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የመንግስትና የፓርቲ ስራዎች እንዲሁም ኃላፊነቶች አንድ ተደርገው እንዳይቆጠሩ ግልጽ መለያዎችን አስቀምጠናል ብሏል። በጉጉት በምንጠብቀው ባሉት በዚህ ምርጫ የመንግስት ኃላፊነት ሰላማዊ ነጻና ፍትሃዊ ምርጫ እንዲካሄድ ማድረግ ነው ብሏል። በዚሁ መሰረት የክልል ብሔራዊ መንግስታትም በምርጫው ሂደት ተወዳዳሪ የፖለቲካ ፓርቲዎች ውጤታማ ተሳትፎ እንዲያደርጉ ለማገዝ ቁርጠኝነትንም አሳይቷል ሲሉም ጽፈዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
የምትከታተሉት ከአሜሪካ ድምጽ ራዲዮ የሚተላለፍላችሁን ፕሮግራም ነው። ወደ ተከታዩ ዘገባ እንለፍ። የብሔርና የፖለቲካ አመለካከት ልዩነት በሰብአዊ እንቅስቃሴዎች ላይ ተጽዕኖ ሊፈጥር እንደማይገባ በትግራይና መተከል ለሚገኙ ዜጎች ድጋፍ እያሰባሰበ የሚገኘው አንጋፋው አርቲስትና የሰብአዊ መብት ተሟጋች ታማኝ በየነ ጥሪ አቅርቧል። በአርቲስቱ የሚመራው ዓለም አቀፍ ትብብር ለኢትዮጵያውያን መብት በትግራይና በመተከል ለሚገኙ ዜጎች የጀመረውን ድጋፍ የማሰባሰብ እንቅስቃሴ በአዲስ አበባ ቀጥሏል። የእንቅስቃሴ ዋና ዓላማም የልዩነትን መንፈስ መስበር ነው ብሏል ታማኝ በየነ። ሰብአዊ በሆነ ጉዳይ ላይ ተከፋፍለን አንችለውም ያሉት ደግሞ ለእንቅስቃሴው ድጋፋቸውን የገለጹ አርቲስቶች ናቸው። እስክንድር ፍሬው በቴጌ ጣይቱ ሆቴል የነበረውን ስነ ስርዓት ተከታትሎታል።
በቴጌ ጣይቱ ሆቴል በተካሄደ ስነ ስርዓት ላይ እንደተገለጸው የብሔር አጥርና የፖለቲካ አመለካከት ልዩነት በሰብአዊ ድጋፍ እንቅስቃሴዎች ላይ የራሱን ተጽዕኖ አሳድሯል። ሰብአዊ ድጋፍ በማሰባሰብ እንቅስቃሴዎቹ የሚታወቀው አንጋፋ አርቲስት፣ የሰብአዊ መብት ተሟጋችና በጎ አድራጊ ታማኝ በየነ ለሙያ አጋሮቹና ለመሰል በጎ አድራጊዎች አብራራው ይሄንኑ ነው። ከቤንሻንጉል ጉሙዝ ክልል መተከል ዞን የተፈናቀሉ ዜጎችንና በትግራዩ ጦርነት ለችግር የተጋለጡ ወገኖችን ለመደገፍ ተጀምረው የነበሩና እንቅፋት የገጠማቸው ጥረቶችን ደግሞ በቅርብ ምሳሌነት ጠቅሷል።
ዱላ ይመጣባችኋል፣ ስድብ አለ፣ ትችት አለ። ይህን ማለፍ ያስፈልጋል። ከዚህ በፊት አንዳንድ አርቲስቶች እርዳታ ለማድረግ ሞክረው ገና ሲወጡ ተቀጥቅጠው ሸሽተዋል። ህብረተሰቡ ሊያስብ ይገባል። እነዚህ የጥበብ ሰዎች ያላቸውን ተቀባይነት፣ ተሰሚነት ተከታዮቻቸውን አስተባብረው መልካም እንዲያደርጉ ማበረታታት ሲገባ በወጡ ቁጥር መኮርኮም ጀግና ያሳጣል፣ መሪ ያሳጣል፣ ሰው ያሳጣል። አስቡ፣ መልካም የሚያደርግን ሰው አቅጣጫ ማሳየት ነው። ቢሳሳት እንኳን ኖ በዚህ በኩል ይባላል እንጂ እንደ ጠላት መቀጥቀጥና ከአካባቢያችን እንዲርቅ ማድረግ አብሮነታችንን ያጠፋዋል። ዛሬ ብዙ ጥሪ አድርገናል። 18ኛ ቀናችን ነው። ጧት ጧት መተን ማታ ነው የምንሄደው። ከዚህ ፀሐይ ተፈራርቆብናል። ይህን የምናደርገው ውዳሴ ለማግኘት አይደለም፣ ዝና ለማግኘት አይደለም። በዚህ ዝና አይገኝም። መለመን ዝና አያስመጣም። ግን የነገ ድልድይ መስራት አለብን።
በአርቲስት ታማኝ በየነ የተጀመረውና መሰረቱን ዋሽንግተን ያደረገው ዓለም አቀፍ ትብብር ለኢትዮጵያውያን መብት በትግራይና በመተከል ለሚገኙ ዜጎች ድጋፍ የማሰባሰብ ጥረቱን የቀጠለውም በዚሁ በእቴጌ ጣይቱ ሆቴል ነው። ትብብሩ በዚሁ ሆቴል ባዘጋጀው ድንኳን ከጠዋት እስከ ማታ ከበጎ አድራጊዎች የሚመጡ ድጋፎችን ሲቀበል ይውላል። እነሆ ትናንት ተራው የአርቲስቶቹ ነበር። ከትናንት እስከ ዛሬ ያሉ አንጋፋና ወጣት አርቲስቶች የገንዘብ የምግብና ምግብ ነክ ያልሆኑ ድጋፎችን ለግሰዋል። ኢትዮጵያውያኑ አርቲስቶች ያደረጉት ድጋፍ የሰፋ ትርጉም እንዳለውም ነው ታማኝ በየነ በሥነ ሥርዓቱ ላይ የተናገረው።
አገራችን ያለው የፖለቲካ መዋቅር በብሔር የተደራጀ ስለሆነ አጥሩ በጣም ሰፊ፣ በየቦታው አጥር አለ። ስለዚህ ከሰውነታችን፣ ከኢትዮጵያዊነታችን፣ ከዜግነታችን ተገልለን የትግራይ ችግር ነው፣ የአማራ ችግር ነው፣ የኦሮሞ ችግር ነው ብለን ዳር እንድንቆም ተደርገናል። ይሄን መንፈስ መስበር ስለፈለግን እንጂ ከኛ የተሻለ አቅምና ጉልበት ዩናይትድ ኔሽን አለው፣ አውሮፓ ህብረት አለው፣ አሜሪካ አለው። እነሱ በአንድ ቀን ይህንን ድንኳን የሚሞላ እህል ሊሰጡን ይችላሉ። የእኛ ሀሳብ እናንተ ዛሬ እንዳደረጋችሁት ሁሉም ዜጋ ምን አደረኩ? ትግራይ ውስጥ ሆኖ ከፋይ ለሚለው ሰው እኔ ያለው ሃይ ከፋህ ማለት እንድንችል ነው። መተከል ሆኖ አንገት የሰበሩ ሰዎች አሉ። ቀና በሉኛ ያያለን አይከፋችሁም እንድንላቸው ነው። የፖለቲካ አመት ሁላችንም አለ አንስማማ። በፖለቲካ መስማማትም አይጠበቅብን። እንደ ሰው እንደ ዜጋ እንደ ኢትዮጵያዊ ግን ይሄዳ የኛ አዳ ነው። ዳር ቆመን ልክ ሌላ አገር እንደ ተደረገ እንዲህ ብለን አሻግረን ምናየው ምን ሆነን ነው? ይሄን መንፈስ ነው መስፈር የሚያስፈልገው። ዛሬ ያረጋችሁት ይሄንን ነው። እኛ ይመለከተናል። ትግራይ ውስጥ ነው የሚያለቅሰው ኢትዮጵያዊ የኔ ወገን ነው። አይክፋህኔ ያለው ይሄው ያቅመን አደርጋለሁ እንድትሉ ነበር። አድርጋችሁታል። እግዚአብሔር ይስጣችሁ።
አርቲስት ታማይ በየነ ለአሜሪካ ድምጽ ሲናገርም የብሔር ክፍፍልና የፖለቲካ አመለካከት ልዩነት በሰብአዊ ድጋፍ እንቅስቃሴዎች ላይ የሚያሳድሩት ተጽዕኖ ግልጽ መሆኑን አመልክቷል።
አገር በሙሉ በብሔር ነው የተሸነሸነው። የምታስብ የሚፈቀድልህ በብሔርህ ነው። ስለዚህ መዋቅሩ ጋር ነው የምትላተመው። ያን አልፈውም ይመጡ አሉ ዜጎች። አሁን ከሆሳና ለሕክምና መተን ብለው ምሳሌ ይገቡ ሲሉ ያልሰሙ እናቶች ናቸው መተው ምንድነው እንዴማ የኛ ጉዳይ ነው ያሉ። ይሄን ነው የምትፈልገው። ዛሬ ሐሳባችን ለመቶ ሚሊዮን አልደረሰ ይሆናል፣ ግን ቀስ ብሎ ይደርሳል። ከፍቶት የሚያነባ ሰው አይዞ እኔ እኮ አለሁልህ የሚለው ድምጽ ሲያገኝ ይበረታታል። እያንዳንዷን ድምጽ ነው የምንቆጥረው። በዚህ አንጻር ጥሩ ነው ያለ ነው። መሰናክል በጣም ትልቅ መሰናክል ገጥሞናል። በዚህ እንዳልኩ በብሔር ፖለቲካ የተቧደኑት ድርጅት ያቋቋሙ ምን ያሉት የፖለቲካ አቋምህን ወስደው ከሱ መቀበል ማለት እሱ ያለበት ሁሉ የጠላት ነው። እንደዚህ ምን መንፈስ አላቸው። እንደ ሐሳብ ልክ ሊሆን ይችላሉ፣ በተግባር ግን ምን ይጠቅማል? አሁን እሱ ለራበው ከንፈሩ ለደረቀ ለተጨነቀ ሰው እኔን መስደብ ውሃ አያጠጣም። እኔን መርገብ የከፋውን ሰው ቀና አያደርግም። ለእሱ ጊዜ አለን። አሁን እሱ እንስበረውና ዳቦም ውሃም ተስፋም መስጠት ከቻል ሌላው እንደርስበታለን። እንግዲህ ከሳምንት በላይ ሆኖናል። ደስ ብሎናል። ዛሬ እንደምታዩ የአርቲስቶች የኪነጥበብ ባለሙያዎች ነው በብዛት እየመጡ ነው። ሐሙስ የባለስልጣናት ነው። ከጠቅላይ ሚኒስትሩ ጀምሮ እስከ ታች ድረስ የመንግስት ባለስልጣኖች እንደ ዜጋ መጥተው ኃላፊነታቸው እንዲወጡ ለህዝባችን ከፖለቲካ እንትናችን ውጭ ግዴታ አለብን እንዲሉ ይህን እያደረግን ነው። እና ጥሩ ነው። ጥሩ እንቅስቃሴ ነው። ሀሳብ ነው እንጂ ገንዘብና ማቴሪያል ነው አሁን አይደለም የምናየው።
ጠቅላይ ሚኒስትሩ ስትል ጥሪ ቀርበዋል። በጽህፈት ቤታቸው በኩል እንዲመጡ
በጽህፈት ቤት በኩል አቅርበናል። ይሄ ደግሞ የመንግስት ባለስልጣናት ይገኙበታል በተባለው መዋቅር በኩል ደብዳቤ አደርሰናል። እንደሚመጡ ነው ተስፋ የምናደርገው።
የታማኝ መልእክት ማሳረጊያም የብሔር ጉዳይና የፖለቲካ ልዩነት የሰብአዊ ድጋፍ እንቅስቃሴዎችን ሊያውቁ አይገባም የሚል ነው። በሥነ ሥርዓቱ ላይ የተገኙ ታዋቂ አርቲስቶችም ተመሳሳይ ሀሳብ አንጸባርቀዋል። ድምፃዊ ጸጋዬ እሸቱ ከነዚህ አንዱ ነው።
ሰብአዊ በሆነ ነገር ላይ መልካም በሆኑ ነገሮች ላይ ተከፋፍለን አንችለው። እያንዳንዳችን ያቃተንና የተቸገርንበት ነገር ሰብአዊ ነገር ሲደረግ አንደኛችን ሩቅ ሆነን እንመለከታለን። ሩቅ ሆነን የተመለከትነው ሰዎች ላይ ያ ችግር ሲፈጠር ደግሞ እኛም ማጋዥ የምንፈልግበት ጊዜ ስለሚመጣ ይህንን በርቀት መመልከቱ አግባብ አይደለም ነው ዋናው ነገር። ስለዚህ በዚህ አይነት መልኩ አብረን ልንሄድ የምንችል ህዝቦች በግድ ራሳችንን ለማላየት የምንሞክር ከሆነ አገር ሲጠፋ ያው ሁላችንም አብረን ነው የምንጠፋው። ልዩነት የለውም። ስለዚህ ትውልድ ማፍራት አለብን። ዛሬ የሰራነው ስራ ነው የኔን የሌላውን የወገኖችን ልጆች በጠቅላላ አርሞ አርቆ አገር እንዲረከቡ ማድረግ የሚቻልበት መንገድ የምናመቻችበት በዚህ ይመስለኛል።
አንጋፋው አርቲስት አለማየሁ እሸቴም በራሳቸው ፈቃድና በሙሉ እምነት የሚችሉትን ይዘው መምጣታቸውን ለአሜሪካ ድምፅ አስረድቷል።
ምንም ይሁን ምንም የኢትዮጵያ ህዝብ ሃይማኖተኛ ነው። ክርስቲያኑ አምላኩን ተማጽኖ የሚያደርግ፣ ሙስሊሙ እንደዛው በቀን 5 ጊዜ ሰግዶ ለምኖ የሚያደርግ ነው። የእግዚአብሔርን ስም የሚያከብር ነው። ስለዚህ እንኳንስ ጭንቅ በወገን ላይ ወድቆ ለሩቅም ሰው ሲያይ ይሳሳል፣ ይረዳል። ኢትዮጵያዊ ታዲያ የሚያስተባብርህ ካለ የሚያሳምንህ ካለ እንደዛ ሁሉ ይሄ ልጅ ደግሞ ከመሀላችን ወጥቶ በአሁኑ ሰዓት ላይ ብዙ ቁም ነገር እየሰራ ያለ ልጅ በመሆኑ
ታማኝን ማለት ነው።
ኤግዛክትሊ። ስለዚህ ኩራት ይሰማኛል። የሚያደርገው ነገር ሁሉ ደስ ይለኛል። ስለዚህ እንኳን ይሄ ሌላው ነገር አቅማችን በቻለ ራሳችን ሳንጎዳ ለመተባበር ፈቃደኛ ነኝ እኔ።
ስንት ናችሁ አሁን እዚህ ያዋጣችሁ? ታርቲስት
አላውቀውም። እያንዳንዳችን ዝቅተኛው 500 ብር ነው። ያ ማለት ደግሞ ለታይታ አይደለም። ከልብህ ያለህን ነገር ታወጣና ትረዳለህ። በዛ አንጻር ደግሞ ቤተሰቦችንም ማስታወስ አለብህ የምታስተዳድረውን። ያም ደግሞ እንዳይጓደል ያስፈልጋል። ብዙዎቻችን ያለችንን ፍቅር ዝቅተኛውን 500 ማድረግ ሰጥተናል።
ካለም አቀፍ ትብብር ለኢትዮጵያውያን መብት ቀደም ብሎም ድጋፍ ለማሰባሰብ የሞከሩና በተለያዩ ጫናዎች ምክንያት ያቆሙ መኖራቸው ተገልጿል። ጥረቱን ሳያቋርጡ የቀጠሉና በኋላም በታማኝ በየነና በትብብሩ የተጀመረውን እንቅስቃሴ ተቀላቀሉም አሉ። ከአስር ጓደኞቿ ጋር በመሆን በትግራይ ክልል ለሚገኙ ዜጎች ድጋፍ ስታሰባስብ የቆየችው ፍሬወይኒ ገብረ መድህን አንዷ ናት።
እዚህ ጋር ያላችሁት አንጋፋ አርቲስቶቻችን ናችሁ፣ ጥሩ ስም ያላችሁ ናችሁ። ጥሪያችንን ተቀብላችሁ ጠርተናችሁ አይደለም፣ አስገድዷችሁ ነው የመጣችሁት። የህዝብ ጉዳይ ስለሆነባችሁ የተቸገረው ህዝባችሁ ስለሆነ ነው እዚህ የተገኛችሁት። ምናልባት አለን ስላልናችሁ ብቻ ነው ቦታው ላይ የተገኛችሁት እና የትግራይን ብቻ አይደለም ወክዬ እዚህ ጋር የቆምኩት የመተከልን ጉዳይ ስለሆነ በእርግጥ ብቻ ለብቻ ነበር ስንሰበስብ የነበረው። ቀደም ሲል የትግራይን ሰብስበን ልከናል፣ አስር ጓደኛሞች የምንሆን ሁለት ዙር። ከዛ በኋላ ግን እነ ታማኝ መጥተው የኢትዮጵያዊ ጉዳይ የጋራ ነው እንጂ የተናጠል አይደለም፣ ስለዚህ ለምን አብረን አንሰራም ሲባል የተሻለ ሀሳብ ነው። ምክንያቱም ተነጣጥለን አልሆነም፣ ተሰብስበን ስንሰራ የተሻለ ነገር እናመጣልናል። እግዚአብሔር ይመስገን የተሻለ ነገር ሰርተናል። ብዙዎች ፈርተው ወደኋላ ብለዋል። እኛን አስፈርቶ ወደኋላ ያደረገን ነገር የለም፣ እናንተንም አስፈርቶ የመለሳችሁ ነገር የለም። ገዷችሁ መጥታችኋል እና በሁለቱም በተጎዱት ተሽለን አይደለም ያለችንን የሰጠነው ተርፎን አይደለም እና በሁለቱም ህዝብ ስም በእውነት ከልብ እናመሰግናለን። እግዚአብሔር ይጨምር የጎደለብንን ያጣነውን የተመሰቃቀለውን ነገር እሱ ያስተካክልልን።
ሜሮን ታደለ ደግሞ በማህበራዊ ሚዲያ ተሰባስበው ለመተከል ተፈናቃዮች ድጋፍ ሲያሰባስቡ ከነበሩ በጎ ፈቃደኞች መካከል ናት።
የመተከል ለብቻ ይሁኔ ስናሰባስብ ነበር። በሶሻል ሚዲያ ተሰባስበን ያሰባስብ ነው አንድ መኪና ያህል ልከናል እና ይህን የታማኝን ሀሳብ ስናገኝ እውነት ነው በተናጠል ምንም አንሰራም በሚል ከታማኝ ጋር ብረን ተቀላቅለን መስራት ጀመርን። ጥሩ ነው። እኛ አሁን እቃው ላይ አልነበረም ሀሳባችን። ታማኝን መጀመሪያ ሲለን እቃው ላይ አይደለም ሰው ጭንቅላት ላይ ነው መስራት ያለብን። ያው መተከልና ትግራይ ላይ ያለን ሁለት የተራራቀ ነገር ማቀራረብም ነው የፈለግነው። እኔ ለመተከል ከመሰብሰቤ ውጪ ለትግራይ እናት መሰብሰብ እንዳለብኝ ነው የተሰማኝና ለዛ ነው አንድ ላይ ሆነን የጀመርነው። አሁን ያለው ነገር ጥሩ ነው። እናንተ ዛሬ መጣችሁ፣ ልፋታችንን በደንብ እንድንወደው አድርጋችሁናል። በጣም ደስ ብሎናል ስለመጣችሁ፣ እግዚአብሔር ይስጥልን። ሐሙስም እንጠብቃለን። ቅዳሜ ደግሞ የመጨረሻው ላይ ከዚህ የበለጠ በጥሩ በፍቅር ተመሰጋግነን እንደምንለያይ ተስፋ አለኝ። እግዚአብሔር ያክብርልኝ።
እናም ዓለም አቀፍ ትብብር ለኢትዮጵያውያን መብትና አጋሮቹ የጀመሩት ድጋፍ የማሰባሰብ ጥረት ጫናዎችን ተቋቁሞም ቢሆን መቀጠሉ ተመልክቷል። የብሔር ክፍፍልና የፖለቲካ ልዩነት ሰብአዊና አገራዊ የሆኑ ጉዳዮችን ማወኩ እንደሚቀር፣ ሁኔታውም እንደሚቀየር በጎ አድራጊዎቹ ተስፋ አድርገዋል። በየፊናቸው ሲንቀሳቀሱ የነበሩ በጎ ፈቃደኞች ጥረቱን መቀላቀላቸውም የተስፋ ስንቅ ሆኗቸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ተከታዩ ዘገባ ደግሞ በዛሬው ዕለት የኤርትራውያን ዓለም አቀፍ ተቃውሞ በሚል በተጠራው ሰልፍ እዚህ ዋሽንግተን ዲሲ ውስጥ የውጭ ጉዳይ ሚኒስቴር መስሪያ ቤት ፊት ለፊት የተቃውሞ ሰልፍ ተካሂዷል። በትግራይ የሚደረገው ጦርነት ይቁም፣ የኤርትራ ወታደሮች ከኢትዮጵያ፣ የኢትዮጵያም ወታደሮች ከኤርትራ በአስቸኳይ ለቀው ይውጡ፣ በኢትዮጵያ ትግራይ ክልል የነበሩት 20,000 የሚደርሱ ኤርትራውያን ስደተኞች ከምን እንደገቡ ይነገረን፣ እንዲሁም ኮቪድ-19ን እንደ ምክንያት መጠቀሙ ይቁም የሚሉ ጥያቄዎች ሰዎችን ሲያሰሙ ውለዋል። የሰልፉን አስተባባሪዎች ያነጋገረው ደረጀ ደስታ ነው፣ እንደሚከተለው ያቀርበዋል።
አቶ ኢሲኤል ብፁ አምላክ የዛሬውን ሰልፍ ካዘጋጁት መካከል አንዱ ናቸው። ስለ ሰልፉ ዓላማ እንዲህ ብለዋል።
የሰልፉ ዋና ዓላማ ዛሬ ስቴት ዲፓርትመንት አደባባይ ሆነን በኢትዮጵያ በትግራይ ክልል የሚካሄደው ያለው የእልቂት ውጊያ እንዲቆም፣ እንዲሁም በህዝቡና በተለይም በስደተኞች በኤርትራ ስደተኞች ላይ የሚደረገው ያለው ግፍ እንዲቆም እና በአስቸኳይ እርዳታ እንዲደርሳቸው እና የህይወታቸው ዋስትና እንዲሰጣቸው የሚመለከተው ውን ሁሉ የሚገባውን ሰራና እንዲያደርግ ለመጥራትና ለመጮህ ነው።
ሌላው የሰልፉ አስተባባሪ አቶ ተመስገን አምደ ሚካኤልም የሰልፉን ዓላማ ጠቅለል በማድረግ እንደሚከተለው ገልጸውታል።
ስርዓቱ እና ዲክቴተር የሆነውን ኢሳያስ አፈወርቂ እሱ የኤርትራን ሰራዊቶች ወደ ትግራይ ገብተው በማያስፈልጋቸው ጦርነት ገብተው ብዙ ልጆች እያለቁ ስላሉ፣ ወጣቶች እያለቁ ስላሉ ይሄኛው ጦርነት አያስፈልግ አድርግም ለኤርትራ የሚመለከታት ጦርነት አይደለም። ጦርነትን በመሰረቱ መልካም አይደለም። እኛ ለብልጽግና መስራት ያለብን ሲሆን እንደዚህ ብሎ ሴራ አርጎ እነዚህ የኛው ጦርነት መጀመሩና እነዚህ ወጣቶች እዛ በማይመለከታቸው ጦርነት ውስጥ ገብተው እንዲያልቁ የኤርትራ ህዝብ ፍላጎት አይደለም። ስለዚህ ለሱ ለማሳወቅ ነው አሁን ሰላማዊ ሰልፍ የምናደርገው ያለ ነው።
አቶ ኢሲኤል የኤርትራ ወታደሮች ከኢትዮጵያ የኢትዮጵያ ወታደሮችም ከኤርትራ እንዲወጡ ጥያቄያቸው መሆኑን ገልጸዋል።
የኤርትራ ሰራዊት ከትግራይ ጠቅሎ እንዲወጣ፣ በአስቸኳይ እንዲወጣ፣ እንዲሁም በኤርትራ ውስጥ ያለው የኢትዮጵያ ሰራዊት በአስቸኳይ እንዲወጣ፣ ሁለቱም ሀገሮች ከውጊያና ከየውጊያ መደቦች እንዲወጡ ጥሪያችን ነው።
ሌላው ያነሳችሁት የኢትዮጵያ ወታደሮች ከኤርትራ ይወጡ የሚል ነገር ነው። እሱን ሊያብራሩልኝ ይችላሉ?
አዎ፣ የኢትዮጵያ ሰራዊት በኤርትራ እንዳሉ የአደባባይ ሚስጥር ነው፣ ገብቷል ከዚህ በፊት። ስለዚህ የኤርትራ ሉዓላዊነት ነው ይሄኛው የሚጥሰው ያለው። እንደዚህ ገብተው እንዳልኩት ችግር ሆኖ ያለው ስርዓቱ ህደት የሚለው ስርዓትና ዲክቴተር ኢሳያስ አፈወርቂ ራሳቸው በወሰዱት እርምጃ የኢትዮጵያን ሰራዊት አስገብተው እዛ የጦርነት መናኸሪያ እያደረጉት ነው፣ ከዛ ወጥተው አታክ ማለት። ስለዚህ ይሄኛው ደግሞ የኤርትራ ህዝብ ፍላጎት አይደለም። እነሱን አምጥተህ እዛ ህዝቡ በስንት ችግር እያለፈ እንደገና ደግሞ ከችግር ወደ ችግር እነሱን ቴክል ለማድረግ የሚመጣው ሆስፒታሉም በእነሱም አንዳንዱም ወታደሮች እዛ እየታከሙ ናቸው። ስለዚህ ይሄኛው ደግሞ መቆም አለበት። ደግሞ መቼ ነው? አሁን፣ ነገ ሳይሆን አሁን ደግሞ ያለው።
ሌላው በትግራይ ውስጥ ያሉ የኤርትራ ወታደሮች ንብረት ይዘርፋሉ፣ ሴቶችን አስገድደው ይደፍራሉ፣ ሰዎችን ይገድላሉ የሚል ተቃውሞም በተደጋጋሚ ይነሳል። እሱ ላይ እናንተ አቋም ምንድን ነው?
በትግራይ ውስጥ የሚደረገው ያለው ግፍ በጣም በጣም አሰቃቂ ነው። ይህንን ግፍ ሰው ያደርገዋል ብለንም አናምንም ነበር፣ ግን ሆኗል። ይሆናል የኤርትራ ወታደሮች አሉበት ይባላል። ይህንን ደግሞ እንዲጣራ እንፈልጋለን። ይህንኑ የኤርትራ ወታደሮች ኤርትራ ትግራይን የገቡት በግፍና በኃይል እንጂ በራሳቸው ፍቃድ አይደለም። ግን የዲክቴተሩ ኢሳያስ አፈወርቂ አመራር የኤርትራ ልጆች፣ የኤርትራ ጎልማሶች፣ የኤርትራ ወታደሮችም ይሁኑ በግፍ በአስገዳይ የሚለው ይህንኑ የሚሊተሪ ኮንስክሪፕሽን ብዙ ዓመታት ለ20-30 ዓመታት ባለመቋረጥ ይዟቸው ነው የነበረው። እነኚህ ሰዎች ቪክቲም ናቸው። ያደርጋሉት አደረጉት የሚባለው ነገር የመሪዎችና የጀነራሎቹ የኢሳያስና የጁንታው ኢሳያስ ጁንታ ነው። ኢሳያስ ግፈኛ ነው። የግፈኛ መደብ የሚተገብሩ ሰዎች ካሉ በህግ ይቀርባሉ። ግን ሁሉም ገበኑም ችግሩም የኢሳያስና የጁንታው ብቻ ነው እንጂ የኤርትራ ልጆች አይደለም። እንደሱ ነው የምናምነው። ግን የሚፈጸመው ግፍ ይፈጸማል፣ ተፈጽሟል። በቴሌቪዥንም በተለያዩ የሚዲያ ድርጅቶች ስናየው ቆይተናል። የሚያሰቅቅ ነገር ነው፣ መቆም አለበት። በማንኛውም የሚፈጸመው ግፍ፣ በትግራይ ህዝብ ላይ የሚፈጸመው ግፍ፣ በኤርትራ ስደተኞች ላይ የሚፈጸመው ግፍ፣ በትግራይ የሚኖሩ ኤርትራውያን የሚፈጸመው ግፍ በጠቅላላው መቆም አለበት በማንኛውም ይሆን።
አቶ ተመስገን እዚህ ላይ ተጨማሪ አስተያየት አላቸው።
አዎ፣ እዛ ላይ ያለን አስተያየት እኛ ኢንዲፔንደንት ኢንቨስቲጌሽን ነው የምንጠይቀው ያለ ነው። ከዚህ በፊት ስንጠይቅ ነበር። አንድ ሰው ማንም እንደዚህ አይነት ክራይም ሲፈጸም ይሄኛው ክራይም አጌንስት ሂውማኒቲ ነው። ስለዚህ ኤርትራዊም ሆኖ ሌላም ቢሆንም እሱ ኢንቨስቲጌት መደረግ አለበት። አሁን አንዳንድ ጊዜ የምንሰማው ኢስ ናት ኢንፎርሜሽኑ ዊ ዋንት ቱ ቢ ሹር። እነሱ ከሆነ ደግሞ መሄድ መጠየቅ አለባቸው። እነናማ እሱ ደግሞ መቆም አለበት።
ሌላው ያነሳችኋቸው በኢትዮጵያ ውስጥ የሚገኙ 20,000 ኤርትራውያን ስደተኞችን በሚመለከት ነው። በእሱ ላይ ያለው አስተያየት ምንድን ነው?
ከ20,000 በላይ ስደተኞች በሁለት ካምፕ የነበሩ እነዚህ በሽመልባና በህጻጽ የነበሩ ስደተኞች የነሱ አሁን ሁኔታ በፍጹም አይታወቅም። እነዚህ ስደተኞች እዚህ ስንረዳቸው የነበረ ነው። ከዚህ የኮቪድ-19 ፋንድ ሆኖ ሲላክ ነበርና እነሱን ስንረዳ ነበር። አሁን የት እንዳሉም አናቃቸውም። አንዳንዱ ከዛ ወጥተው ጠፍተዋል። አንዳንዱም መረጃው የሚመጣው ያለው ከዛ ተወስደው ወደ ኤርትራ ተወስደዋል። ይሄኛው ኢንተርናሽናል ነው የሚጥስ ሆኖ እንደዚህ አይነት ነገር በፍጹም መሆን የሌለበት መሆኑን ዓለም ማወቅ አለበት። ደግሞ እርምጃ መወሰድ አለበት። UNHCRም አስታውቋል። ስለ ወገኖቻችን በጣም ነው የሚያሳስበን። እነዚህ 20,000 በላይ የሆኑ ስደተኞች የት አሉ? ስደተኞችን ማጥቃት በእውነትም ሰብአዊነትም አይደለም። ስለዚህ ህዝቡ በሙሉ ተነስተዋል። የኛው ነገር እርምጃ ኢንቨስቲጌት መደረግ አለበት። ፎርማል ኢንቨስቲጌሽን ነው የምንጠይቀው ያለው ነው እና እርምጃ መወሰድ አለበት።
ሰልፈኞቹ የዩናይትድ ስቴትስ እና ዓለም አቀፉ መንግስታት ጥያቄያቸውን ሰምተው አፋጣኝ ምላሽ እንዲሰጧቸው ጠይቀዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
ደረጀ ደስታን እናመሰግናለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአረቡ ምሽት ዝግጅታችንን ነው። ወደ ተከታዩ ዘገባ እንለፍ። የዩናይትድ ስቴትስ ወታደራዊ ኃይል በአፍሪካ ያለው ህልውናው ባለም አቀፉ የኮቪድ-19 ወረርሽኝ ምክንያት ለአንድ ዓመት ያህል ተቀዛቅዞ የቆየ ቢሆንም አሁን አብይ ወታደራዊ ልምምድ በማድረግ ህይወት እንደሚዘራ ባለስልጣኖች ተናግረዋል። በዚህም ላይ ሌሎች ጥረቶች ታክለውበት ዩናይትድ ስቴትስ ዋናዋ የአህጉሪቱ የጸጥታ ጉዳይ ሸሪክ ትሆናለች የሚል ተስፋ እንዳላቸው ባለስልጣኖቹ መናገራቸውን የአሜሪካ ድምጽ ዘጋቢ አኒታ ፓውል ከጆሃንስበርግ በላ ከቹ ዘገባ ገልጻለች። አዳነች ፍሳህየ ታቀርባለች።
ባለፈው ጥር ወር በተሸኘው 2020 የአውሮፓውያን ዓመት የዓለም አቀፉ የኮሮና ቫይረስ ስጋት ባለበት ሁኔታ በዩናይትድ ስቴትስ የተመራ ትልቁ ወታደራዊ ልምምድ በአፍሪካ ተካሂዷል። በመጪው ሰኔ ወር ታዲያ ልምምዱ ተመልሶ እንደሚካሄድ ሜጀር ጀነራል አንድሪው ሮሊንግ ጠቁመዋል። ሮሊንግ በአህጉሪቱ ካሉት ከፍተኛ ወታደራዊ መሪዎች አንዱ ናቸው። የዚህ ዓመቱ ወታደራዊ ልምምድ ሞሮኮ፣ ሴኔጋል እና ቱኒዣ ይካሄዳል።
This year when we designed African Lion 21 we specifically designed it to be
በዚህ ዓመት የአፍሪካ አንበሳ 21 የተባለውን ወታደራዊ ልምምድ ስንቀይስ እንደ አመቺነቱ ሊቀያየር በሚችልበት ዘዴ ነው የነደፍነው። የኮቪድ-19 ወረርሽኝን በመታገል ተግባር ዓለምና እያንዳንዳቸው የአፍሪካ ሀገሮች የደረሱበትን ሁኔታ በመገምገም እንዴት ልንሰራ እንደምንችል በመገንዘብ ነው። ይህን በማድረግ ሂደት ላይ ነን። በዚህ የአፍሪካ አንበሳ ወታደራዊ ልምምድ 20 የሚሆኑ አጋር ሀገሮችና 10,000 ወታደሮች ይካፈላሉ።
ይህም የዩናይትድ ስቴትስ ዲፕሎማቶች በቅርቡ እንደገለጹት ሁሉ ዩናይትድ ስቴትስ ከተቀረው ዓለም ጋር ወደ መስራት መመለሷንና ዝግጁ መሆኗን ያሳያል። በአፍሪካ የተጽዕኖ አሳዳሪነት ቦታ ለመያዝ በሚደረገው ጥረት በአፍሪካ ዋናዋ የዩናይትድ ስቴትስ ተቀናቃኝ ቻይና መሆኗንና ለምን ዩናይትድ ስቴትስ የተሻለች መሆኗን ከማስረዳት ሮሊንግ ወደኋላ አላሉም።
We continue to provide a preferable alternative to partnering with an actor who may
የተሻለ የአጋርነት አማራጭ ማቅረብ ቀጥለናል። የአህጉሪቱን የኢኮኖሚ የፖለቲካና የጸጥታ ተቋማትን ሊያሰናክል እንዲሁም በአፍሪካ ያለመረጋጋት ሁኔታን ሊያባብስ ከሚችለው ወገን የተሻለን አማራጭ ነን። በጸጥታ በኩል የተሻለ ብቃት እንዲኖረን የሚያደርገው በዋናነት መሳሪያችን፣ የማሰልጠን ብቃታችን፣ የትምህርት ስርዓታችንና የምንሰጠው ሌላ የጸጥታና የደህንነት ድጋፍ ጥራት ነው። ሁለተኛ ደግሞ በአፍሪካ ዙሪያ ለጸረ ሽብር እንቅስቃሴዎች የምናደርገው ድጋፍ ነው።
የዩናይትድ ስቴትስ የአውሮፓና የአፍሪካ ወታደራዊ ኃይል አዛዥ ጀነራል ክሪስቶፈር ካቮሊም ሩሲያ በአፍሪካ ላይ ያላትን ምኞት በሚመለከት በተመሳሳይ በግልጽ ከመናገር አልተቆጠቡም። ሩሲያ ሱዳን ላይ የባህር ኃይል ሰፈር እንደምትመሰርት በቅርቡ አስታውቃለች።
በተለይ ሩሲያን በሚመለከት ሩሲያውያን አፍሪካ ውስጥ ያላቸውን ተደራሽነት ለማስፋት ዲፕሎማሲያዊ፣ ኢኮኖሚያዊና አንዳንዴም ወታደራዊ ዘዴ እየተጠቀሙ ነው። እኔ እንደሚመስለኝ ግን ለአፍሪካ የተሻለ የምታቀርበው ዩናይትድ ስቴትስ ናት። የተለየ ሞዴል ነው የምናቀርበው። መረጋጋትን እናመጣለን። ኃይል የሚጠቀሙ ጽንፈኛ ድርጅቶችን እንቅስቃሴ የመዋጋት ድጋፍ እንሰጣለን። ዲሞክራሲ እንዲሰፍን፣ ሰብአዊ መብቶችና የሕግ የበላይነት እንዲከበሩ ጥረት እናደርጋለን። ዩናይትድ ስቴትስ ምንጊዜም ቢሆን ለነዚህ ዓላማዎች የቆመች ናት።
የአማጽያንና የጽንፈኛ ቡድኖች እንቅስቃሴ በዓለም አቀፍ ወረርሽኝ ምክንያት አዝግሞ ሊሆን ቢችልም ባለፈው ዓመት እንቅስቃሴያቸውን መቀጠላቸው እንዳልቀረ ሁለቱ ጀነራሎች አስገንዝበዋል። ይህን ዋና ተግዳሮት ለማሸነፍም ከአፍሪካ ሀገሮች ጋር እየሰሩ መሆናቸውን ገልጸዋል።
ዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። በዌብሳይታችን amharic.voanews.com ላይ እንገኛለን። በአት ቪኦኤ አምሃሪክ የፌስቡክ ገጻችን #ቪኦኤ አምሃሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮናው በተጨማሪ በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ። ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ለአስተያየቶቻችሁ ተዘዋዋሪውን የስልክ መስመራችንን 202-205-9942 የውስጥ መስመር 14 በመደወል አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን horn@voanews.com ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ ዝግጅት እንለፍ። ዲሞክራሲ በተግባር የዛሬው የዲሞክራሲ በተግባር ዝግጅታችን በእስር ቤት የሚገኙ ፖለቲከኞች ለመጪው ምርጫ እጩ ሆነው መቅረብ መቻል ያለመቻላቸውን በተመለከተ ፖለቲከኞች፣ ምርጫ ቦርድና አንድ የሕግ ባለሙያ የሰጡት አስተያየት ተካቶበት የተሰናዳ ዝግጅት ነው። እንደሚከተለው ይቀርባል። አቶ ገለታው ዘለቀ የባልደራስ ለእውነተኛ ዲሞክራሲ የህዝብ ግንኙነት ኃላፊ ናቸው። ፓርቲያቸው በአሁኑ ሰዓት በእስር ላይ የሚገኙ አመራሮችና አባላትን በእጩነት ለማስመዝገብ በዝግጅት ላይ መሆኑን ይናገራሉ።
አመራሮች እስር ቤት ይገኛሉ። ቃሊቲ እስክንድር ነጋ ፕሬዚደንታችን፣ ሶስንታየሁ ቸኮል የድርጅት ጉዳይ ኃላፊ፣ ቀለም ስዩም አደራጅና እስካለ ከፍሌ እነዚሁ አደራጅ ናቸው። እነሱ በዚህ በሚመጣው ምርጫ ይወዳደራሉ። አሁን በምዝገባ ሂደት ላይ ይገኛሉ። በሚመጣው ምርጫ እዚህ አዲስ አበባ ላይ ለስንታየሁ እስክንድር ለክልል ይወዳደራሉ። ቀለም ስዩም ለተወካዮች ምክር ቤት ትወዳደራለች።
የኢትዮጵያ ብሔራዊ ምርጫ ቦርድ ከትላንት በስቲያ ከፖለቲካ ፓርቲዎች ጋር በነበረው ስብሰባ ላይ ይህንን የእጩ ማስመዝገብ ሂደት በተመለከተ ጥያቄ ተነስቶ ነበር። ጥያቄውን ያነሱት አቶ ዳውድ ኢብሳ በሊቀመንበርነት የሚመሩት የኦሮሞ ነጻነት ግንባር ኦነግ የህዝብ ግንኙነት ኃላፊ አቶ በቴ ኡርጌሳ ሲሆኑ በእስር ላይ የሚገኙ አባሎቻቸውን በእጩነት ማቅረብ ስለሚችሉበት ሁኔታ ማብራሪያ ጠይቀው ነበር። አቶ በቴ ከምርጫው ጋር በተያያዘ ሶስት የተለያዩ ጉዳዮችን እንዳነሱ ገልጸው አንደኛው የእጩዎች ጉዳይ እንደሆነ ለአሜሪካ ድምጽ ገልጸዋል።
አምና እጩዎችን መልምለን ነበር። እጩ ለማቅረብ አንድ ወር ሲቀር ነው በኮቪድ ምክንያት ምርጫው የተራዘመው እና በዛን ወቅት የመለመልናቸው ውስጥ 90% አሁን ስታ የሚገኙት ናቸው እና የእኛ ጥያቄ እነዚህ አሁን በተለያየ ምክንያት ተይዞ ያሉት ነገር ግን በፍርድ ሂደትም ላይ ሌሉት መብታቸው እስከ ፍርድ ቤት እስካልተገፈፈ ድረስ እጩ ሆኖ መቅረብ ይችላሉ ወይ የሚል ጥያቄ ነበረ።
የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ብርቱካን ሚደቅሳ በዚህ ስብሰባ ላይ ለተነሳው ጥያቄ ምላሽ ሲሰጡ በእስር ላይ የሚገኙ ፖለቲከኞች ለምርጫ እጩ ሆነው መቅረብ እንደማይችሉ ተናግረዋል።
እስር ቤት ያሉ ሰዎች በእጩነት መቅረብ ይችላሉ ወይ? አጭሩ መልስ አይችሉም ነው። ምክንያቱም እሱን በር ከከፈት ነው የኦነግ አባላት ብቻ ሳይሆኑ በነፍስ ግድያም የተከሰሱት ባይፈረድባቸውም እንኳን እጩን ንቅረብ ሊሉን ነው። አንዳንድ ሀገራት ያቀርባሉ፣ ስትሬንጅ በሆነ ሁኔታ ማለት ነው። ግን የኛ ሕግ ያንን የሚያዝ አይደለም። ለምን አላዘዘም ወይም ለምን አልፈቀደም ወደሚለው መሄድ አልችልም። ግን ያን የሚፈቅድ አይደለም እና እስር ላይ ያሉ ፖለቲካ ፓርቲዎች አባላት በእጩነት ይቀርባሉ የሚባልበት ሁኔታ የሕግ አግባብ የለም ማለት ነው። ግን እስር ቤት ቆይተው ፍርድ ቤት ነጻ እስካላቸው፣ በከባድ ወንጀል እስካልተፈረደባቸው፣ ወይም ፍርድ ቤቱ መብታቸውን እስካልገደበባቸው በእጩነት ለመመዝገብም ሆነ ለመወዳደር ይችላሉ።
አቶ በቴ ጥያቄዎቻቸው እስካልተመለሱ ድረስ በምርጫ የመሳተፋቸው ሁኔታ አነስተኛ መሆኑን ጠቅሰው በተለያየ አጋጣሚ ፓርቲያቸው ጉዳዩን እንደሚያነሳውና ከምርጫ ቦርድ ሊቀመንበር ጋር በተገናኙበት ጊዜም ይህንኑ መናገራቸውን ገልጸዋል። አቶ ገለታው በበኩላቸው በሕጉ መሰረት እስረኞቹን ለምርጫ ማስመዝገብ እንደሚቀጥሉና ስለመከልከሉ የሚያውቁት ነገር እንደሌለ ተናግረዋል። ይህንን ምላሽ ይዘን ወደ ምርጫ ቦርድ የተመለስን ሲሆን ቦርዱ ይህንን ውሳኔ ያሳለፈው በእጩ ተወዳዳሪዎች ምዝገባ የድጋፍ ፊርማ አሰባሰብና መለያ ምልክት አመራረጥ መመሪያ ቁጥር 7/2013 መሰረት መሆኑን ገልጸውልናል። በዚህ መመሪያ ላይ የእጩነት መመዘኛዎች መሰረት የእጩነት ምዝገባ ጥያቄ አቀራረብና የምዝገባ ስነ ስርዓት ክፍል ላይ በህግ ወይም በፍርድ ቤት ውሳኔ የመምረጥ ወይም የመመረጥ መብቱ ያልተገፈፈ ሰው እጩ ሆኖ እንደሚቀርብ ሰፍሯል። የቦርዱ ሊቀመንበር ብርቱካን ሚደቅሳም እንደተናገሩት እስር ቤት የሚገኝ ሰው በእጩነት ይቀርባል የሚል ህግ የለም ነው። በፖለቲካ ፓርቲዎቹ ጥያቄና የምርጫ ቦርዱን አስተያየት ጠቅሰን የህግ ባለሙያ ጠይቀናል። አቶ ደበበ ኃይለ ገብርኤል የህግ ባለሙያ ሲሆኑ ከምርጫ የመምረጥና የመመረጥ መብት ጋር በተያያዘ በተለያየ ጊዜ ስልጠናዎችን በመስጠት ይታወቃሉ።
ህጉ ምን ይላል የሚለውን ብንመለከት ይሻላል። የመምረጥና መምረጥ መብት በህገ መንግስቱ አንቀጽ 38 ላይ እንደተመለከተው መሰረታዊ የዲሞክራሲያዊ መብት ነው። ይሄ በህገ መንግስቱ ላይ የተረጋገጠ ነው። የተወሰኑ ሊሟሉ የሚገባቸውን ነገር ህገ መንግስቱ አንቀጽ 38 ያመላክታል። ከዛ በተረፈ ደግሞ በዝርዝር የፖለቲካ ፓርቲዎች እና የምርጫ አዋጁ እንደዚሁ የሚያስፈጻቸው ድንጋጌዎች አሉ። ይሄ አሁን በቅርብ የወጣው አዋጅ ቁጥር 1162/2011 ላይ የተቀመጡ ነገሮች አሉ።
በዚህ አዋጅ ስለ ምርጫ መርሆች የሚናገረውን አንቀጽ 5 ጠቅሰው በአንቀጹ ንዑስ ቁጥር 2 ስር የተደነገገውን በመያዝ የህግ አስተያየታቸውን ይሰጣሉ። አቶ ደበበ
የመምረጥ ወይም የመመረጥ መብቱ በህግ ወይም በፍርድ ቤት ውሳኔ ያልተገደበ ማንኛውም ኢትዮጵያዊ መምረጥ ወይም መመረጥ ይችላል። ሆኖም ለመምረጥም ሆነ ለመመረጥ አይገደድም ይላል። ይሄ እንግዲህ በመርህ ደረጃ የተቀመጠ ነው። ስለዚህ አንድ ሰው እንዳይመረጥ ሊያደርገው የሚችለው ምክንያት በሁለት ነው። አንደኛ ግልጽ በሆነ ህግ የተከለከለ መሆን አለበት። በዚህ ህግ መሰረት ልትመረጥ አትችልም ተብሎ እንዲህ አይነት ሰው ሊመረጥ አይችልም ተብሎ በህግ መደንገግ አለበት፣ ወይም ደግሞ በፍርድ ቤት ውሳኔ መብቱ የተገደበ መሆን አለበት። ለምሳሌ የእኛን የወንጀል ህጉን ከወሰድን የወንጀል ህጉ አንቀጽ 123 ሀ ላይ የተቀመጠ አለ። ያ ምንድን ነው? ፍርድ ቤት በአንድ ወንጀል የተከሰሰ ሰውን በተጨማሪ እንደ ተጨማሪ ቅጣት ነው የሚወሰደው። በተጨማሪ ያ ሰው በመምረጥ መመረጥ መብቱ እንዳይሰራበት ጨምሮ ሊያዝ ይችላል። የሰራው ወንጀል ከእንደዚህ አይነቱ ከሲቪል መብት ጋር የተያያዘ ሆኖ በሚያገኘ ጊዜና ተገቢ ነው ብሎ ፍርድ ቤቱ ካመነ ውሳኔ ሲሰጥ ይሄ ሰው ለተወሰነ ጊዜ ከመምረጥና መምረጥ መብቱ ታቅቦ ወይም ደግሞ ታግዶ ይቆዩ ብሎ ይህን ሊያስቀምጥ ይችላል።
በምርጫ አዋጁ ላይ ለእጩ የሚያበቁ ዝርዝር መስፈርቶችን የሚዘረዝረው በአንቀጽ 31(1) ሰ የተገለጸውንም ጠቅሰው ያስረዳሉ።
ለእጩነት የሚያበቁ መመዘኛዎች ይልና 31 ላይ ንዑስ ቁጥር 1 ሰ በህግ ወይም በፍርድ ቤት ውሳኔ የመምረጥ ወይም የመምረጥ መብቱ ያልተገፈፈ ይላል። አሁንም ሌላ የሚያስቀምጠው ነገር የለውም። ስለዚህ አንድ ሰው እጩነት ለመቅረብ ሊያሟላቸው የሚገባቸው ዝርዝር መስፈርቶች ተዘርዝረዋል። ከዛ ውስጥ አንዱም በህግ ወይም በፍርድ ቤት ውሳኔ የመምረጥ ወይም የመምረጥ መብቱ ያልተገፈፈ ይላል። ሌሎቹ የእድሜ ጉዳይ አለ፣ የዜግነት ጉዳይ አለ፣ የመደበኛ የመኖሪያ ስፍራ ጋር ተያይዞ የተቀመጠ አለ፣ ከአእምሮ ጤንነት ጋር ተያይዞ የተቀመጡ የተለያዩ መስፈርቶች አሉ እና ከነዛ ውስጥ አንደኛው መስፈርት ይሄ ነው። በህግ ወይም በፍርድ ቤት ውሳኔ የመምረጥ ወይም የመምረጥ መብቱ ያልተገፈፈ የሚል ነው። ሌላ እንግዲህ በዚህ አዋጅ ላይ በእስር ላይ የሚገኙ ሰዎች መምረጥ አይችሉም ወይም ደግሞ በእጩነት መቅረብ አይችሉም የሚል ግልጽ ድንጋጌ እዚህ አዋጅ ላይ የለም። ይህንን ለማየት ባደረግኩት ጥረት እንደዚህ አይነት ክልከላ አያስቀምጥም። ኖሮ እዚሁ አንቀጽ 31 ላይ ይገለጽ ነበረ።
ከእነዚህ ዝርዝር አንቀጾች አንጻርም በእስር ላይ የሚገኙ ሰዎች አላቸው ያሉትን መብት ይናገራሉ አቶ ደበበ።
እንግዲህ በእስር ላይ ያሉ ሰዎች ሁለት ነገር ያው ለይቶ ማየትን ይጠይቃል። በእኛ ህገ መንግስቱ ላይ የተቀመጠ ዓለም አቀፍ ተቀባይነት ያለው ማንኛውም የተከሰሰ ሰው በተከሰሰበት ጉዳይ ጥፋተኛ ተብሎ እስከሚወሰን ድረስ ንጹህ ሆኖ የመገመት መብቱ የተጠበቀ ነው። ንጹህ ነው ተብሎ ነው የሚታሰበው። ጥፋተኝነቱ የሚረጋገጠው በኋላ ነው፣ በክርክር ሂደት ማስረጃ ቀርቦ ማስረጃውን ተከላክሎ ከዛ በኋላ ያንን ማስረጃ ተከላከል በቂ ማስረጃ ማቅረብ ካልቻለ ፍርድ ቤት ጉዳዩን ተመልክቶ ጥፋተኛ ሊለው ይችላል። በነገራችን ላይ ኢቨን ጥፋተኛ እንኳን ተብሎ ቢባል ፍርድ ቤት ጉዳዩን ተመልክቶ በመምረጥና መመረጥ መብት ውስጥ ልትሳተፍ አይገባህም ብሎ ካልከለከለው በስተቀር
ጥፋተኛ አቋን ሆኖ ቢገኝ አሁንም በዚህ የሲቪል መብቱ ሊሰራበት ይችላል። ስለዚህ በፍርድ ቤት ላይ ያሉ ሰዎች ንጹህ ሆነው ነው የሚቀመጡት። ያን ብቻም አይደለም፣ ይህን ቢፈረድባቸውም ፍርድ ቤት በተጨማሪ ካላዘዘ በስተቀረ የፍርድ ክልከላ ካላደረገ በስተቀረ የመምረጥና መመረጥ መብታቸውን ሊሰሩበት ይችላሉ። እዚህ እኔ አሁን ባለው ንባብ የዚህ የምርጫ አዋጁ ላይ እስረኛ የሆነ ሰው ሊመጣ አይችልም የሚል ክልከላ አልተቀመጠው። ይህ ባልተቀመጠበት ሁኔታ ኢቨን በመመሪያም ቢሆን ቦርዱ መመሪያም በማውጣት ክልከላ ሊያቋቁም አይችልም። ይህ መሰረታዊ የህግ መርሆ ነው። መብትን የሚገድቡ ጉዳዮች በመመሪያ የሚደረጉ አይደሉም። መብትን የሚገድቡ ጉዳዮች በአዋጅ ነው ሊወጡ የሚገባቸው። በተወካዮች ምክር ቤት በሚወጣ አዋጅ ነው ሊደነገጉ የሚገባቸው። ከዛ በተረፈ የምርጫ አዋጁም ቢሆን እንዲህ አይነት ገደብ ሊያስቀምጥ እንደሚችል መመሪያ በማውጣት ቦርዱ በዚህ መብት ላይ ገደብ ሊያስቀምጥ እንደሚችል የሚያመላክት ነገር አዋጁ ላይም የለም። የአፈጻጸም ችግር ሊነሳ ይችል ይሆናል። ከዛ በተረፈ ግን በህግ ረገድ በስር ላይ ያሉ ሰዎች በእጩነት ሊቀርቡ አይችሉም የሚል ግልጽ የሆነ ህግ በሌለበት ሁኔታ መከልከል አይቻልም የሚል አቋም ነው ያለኝ።
በአጠቃላይ ፓርቲዎቹ በእስር ላይ የሚገኙ አባላቶቻቸውን በእጩነት ለማስመዝገብ በመጠየቅ ሂደት እንደሚገፉበት ገልጸዋል። ቦርዱ እንደማይቻል ገልጿል። የህግ ባለሙያው ደግሞ ይቻላል ብለዋል። እኛም በጉዳዩ ላይ ተጨማሪ ማብራሪያዎችን ሊሰጡ የሚችሉ ውይይቶችን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ተከታዩ ቅንብር ሴቶችና ቤተሰብ ይሆናል። በአውሮፓውያኑ የቀን አቆጣጠር 2021 ዓመተ ምህረት የተባበሩት መንግስታት ተቋማት የቤተሰብ ምጣኔ 2020 የዓለም አቀፍ የትብብርና ተነሳሽነት ሪፖርትን ይፋ አድርጓል። ሪፖርቱ ኢትዮጵያን ጨምሮ 67 ዝቅተኛ የኑሮ ደረጃ ባላቸው ሀገራት ላይ የተሰራ ሲሆን ምንም እንኳን ገቢያቸው አነስተኛ በሆኑ ሀገራት ውስጥ ያለው የቤተሰብ ምጣኔ ተጠቃሚነት ቢጨምርም የኮቪድ-19 ወረርሽኝ ግን የቤተሰብ ምጣኔ ቅዱን በተገቢው መንገድ ለማስኬድ ትልቅ ስጋት እንደፈጠረ አመላክቷል። በዚህ ዙሪያ የአሜሪካ ድምጽ ዘጋቢዎች ሌኖርድ ማዱና ካሮል ጉንስበርግ ባጠናቀሩት ዘገባ ላይ ተጨማሪ ቃለ ምልልሶችን ያካተተችው ኤደን ገረመው ዝርዝሩን ለሴቶችና ቤተሰብ አዘጋጅታለች።
ትዕግስት አያሌው ለዚህ ቃለ መጠይቅ ሲባል ስሟ የተቀየረ ወጣት ነዋሪነቷ በጉራጌ ዞን ወልቂጤ ከተማ ነው። ትዳር ከያዘች 2 ዓመት ተኩል ያለፋት ሲሆን ከባለቤቷ ጋር በመሆን ከ2 ዓመት በፊት በክንድ ላይ የሚቀበር ኢምፕላንት የተሰኘ የወሊድ መቆጣጠሪያ ከመንግስት ተቋማት በነጻ አገልግሎት ማግኘቷን ትናገራለች። ትዕግስት በግብረ ሰናይ ተቋም ውስጥ በምግብ አብሳይነት የምትሰራ ሲሆን ባለቤቷ ደግሞ የግንበኝነት ኮንትራት እየወሰደ ይሰራል። ይሁንና በቋሚነት በወር የሚያገኙት የሷ 1600 ብር ደሞዝ ብቻ ነው። በዚህም የተነሳ ህይወታችንን በደንብ እስክናደራጅና ቤታችንን እስክናሟላ ብዬ የቤተሰብ ምጣኔን አገልግሎት ለመጠቀም መርጫለሁ ትላለች።
መጀመሪያ ሁለታችንም ንብረት ለልጆቻችን የሚያስፈልጉ ነገሮችን ማሟላት ስለነበረብን እና የጋብቻ ስነስርዓታችንን ማስፈጸም ስለነበረብን ለዛ ብለን ከዛ ደግሞ ከሱ ጋራ ነገሮች አመቻቸት ነበረብኝ። ያንን ባልጠቀምና ቢያንስ ቤቱ እንዳለ በንስ ነበር የሚሆነው። ልጆች መንከባከባለ ከዛ ቤት ውስጥ አለ እጎዳለሁ። ብቻውን ደግሞ ላይሰራ ይችላል። ከሱ ተጽዕኖ አንጻር እሱ ጋር ተጽዕኖ እንዳይደርስበት ከዚ አንጻር እኔና እሱ ተመካክረን ያደረግነው።
በዓለም ዙሪያ ታዲያ ትዕግስትን የመሰሉና ህይወታቸውን ለማቃናት እንዲሁም ኑሯቸውን ለማሻሻል የቤተሰብ ምጣኔ አገልግሎት መጠቀም ምርጫቸው ያደረጉ እጅግ ብዙ ሴቶችና ቤተሰቦች አሉ። የተባበሩት መንግስታት ተቋማት የቤተሰብ ምጣኔ የ2020 የዓለም አቀፍ ትብብርና ተነሳሽነት ሪፖርት በቅርቡ ይፋ የተደረገ ሲሆን በተጨማሪም ኮቪድ-19 የቤተሰብ ምጣኔ አገልግሎት ተደራሽነት ላይ ከደረሰበት ጫና አውጥቶ ተደራሽ ለማድረግ ለቀጣይ 10 ዓመት ተግባራዊ የሚደረግ እቅድም ወጥቷል። የአሜሪካ ድምጽ ያነጋገራቸው የዓለም የቤተሰብ ምጣኔ 2020 ስራ አስፈጻሚ ዳይሬክተር የሆኑት ቤዝ ሽላንተርን ታዲያ አዲሱ ቅድ ለሴቶች እና ልጃገረዶች ምርጫ ቅድሚያ የሚሰጥ ነው ይላሉ።
ስለ ቤተሰብ ምጣኔ ስናነሳ ዋናው ነገር የእናቶች ጤና ነው። ይሄ ወዴት ይወስደናል? በመውለድ እድሜ ላይ ያሉ ሴቶች የልጆቻቸውን ቁጥር ሲመጥኑና አራርቀው መውለድ ሲችሉ የበለጠ ጤናማ ይሆናሉ የሚለው ጋ ነው። ይሄ መርሃ ግብር መውለድ ያለባችሁ ይሄንን ያክል ልጅ ነው ብሎ አይገድብም። በአንጻሩ የጤና ስርዓቱን በተመለከተ ሴቶች መከላከያ መውሰድ የመፈለግና አለመፈለጋቸው ምርጫ ላይ ያተኮረ ነው።
የዓለም የቤተሰብ ምጣኔ የ2020 ስራ አስፈጻሚ ዳይሬክተር ቤዝ ሽላንተር ከኮቪድ-19 በፊትም የገንዘብ አቅም ውስንነት፣ የመከላከያ መድኃኒቶች አቅርቦትና የማህበራዊና ባህላዊ ስርዓቶች የቤተሰብ ምጣኔ አገልግሎት ማዳረሱ ላይ አሉታዊ ተጽዕኖ እንደነበራቸው ገልጸው ኮቪድ-19 ደግሞ ሁኔታውን አብዝቶታል ይላሉ።
Well, early on, the impact was really felt with regard to the commodities themselves.
ኮቪድ-19 እጥረት ፈጥሯል። በተለይም ወረርሽኙ በጀመረባቸው በመጀመሪያዎቹ ወራቶች የቤተሰብ ምጣኔ ምርቶች አቅርቦት ተፋልሷል። አሁን ያየን ያለነው እጅግ ብዙ ሴቶችና ልጃገረዶች አገልግሎቱን ባያገኙም ተነሳሽነት ኑሯቸው ወደ ሕክምና ማዕከል መሄዳቸውን ነው። ቤተሰቦችና ግለሰቦች ለሕክምና አገልግሎት የሚከፍሉት እስኪያጡ ድረስ የገንዘብ ችግር አጋጥማቸዋል። ስለዚህም ሰዎች የወሊድ መከላከያ መድኃኒቶችን ለመግዛት ያጋጠማቸው ችግር የገንዘብ እጥረት ነው። ስለዚህ ኮቪድ-19 በዋናነት የፈጠረው የመድኃኒት አቅርቦት ችግርና የገንዘብ እጥረት ነው ማለት ይችላል።
አዲሱ የጸደቀው የቤተሰብ 2030 ቅድ ጽንስ ማቋረጥን ጨምሮ የተለያዩ የቤተሰብ መምሪያ አገልግሎቶችን የሴቶችና የቤተሰቦች ምርጫ እንዲሆኑ የፈቀደ ሲሆን ከዚህ ቀደም ወጥቶ የነበረውና ጽንስ ማቋረጥን የሚቃወመው የሜክሲኮ ከተማ ፖሊሲ በመባል የሚታወቀው ዓለም አቀፍ ፖሊሲ አንጻር በተቃራኒው የቆመ ነው። ይህ ዓለም አቀፍ ፖሊሲ ከኮቪድ-19 ጋር ተዳብሎ የቤተሰብ ምጣኔ አገልግሎትን በዓለም ዙሪያ ለማዳረስ እጅግ ሰፊ የሆነ ፈተና ጋርጦ ነበር የሚሉት ደግሞ ቀድሞ ሜርስቶፕስ በሚባል የሚታወቀው የአሁኑ የኤምኤስአይ የቤተሰብ ምጣኔ አገልግሎት የኢትዮጵያ ዋና ዳይሬክተር አቶ አበበ ሽብሩ ናቸው።
የአሜሪካው የቀድሞ ፕሬዚደንት ዶናልድ ትራምፕ ወደ ስልጣን ከመጡበት ጊዜ ጀምሮ በተለይ የስነ ተዋልዶና የቤተሰብ ፍቅር አገልግሎትን የሚደግፉ ባለመሆናቸው ከዛ ጋር በተገናኘ ጋጉል የሚል ፖሊሲ አለ በአሜሪካ መንግስት በኩል በተለይ በሳቸው ፓርቲ በኩል የሚቀነቀን እና በዛ ምክንያት ማሪስቶፕስ በተለይ የስነ ተዋልዶና የቤተሰብ ፍቅር አገልግሎት የሚሰጡ ድርጅቶችን መደገፍ ስለማይፈልጉ ከነዛ ውስጥ አንዱ ማሪስቶፕስ ስለሆነ ከአሜሪካ መንግስት ልናገኝ የምንችለውን እርዳታ ወይም ድጋፍ በመቋረጡ በዛ ምክንያት የምንሰጠውን አገልግሎት ባናቆምም በሰፊው እንድንገድበውም እንድንቀንሰ ተገደናል እና በተለይም እኔ ወደዚህ ፕሮግራም ወይ ደግሞ ወደ ኢትዮጵያ ከመጣት በፊት ለአራት ዓመት በማሪስቶፕስ ዚምባብዌ ካንትሪ ዳይሬክተር ሆኜ በሰራሁበት ወቅትም ያየሁት ይህን ያጋጠመኝ የሚሄድ ነው እና በዛን ወቅት ወደ 10 የሚሆኑ ተንቀሳቃሽ ሕክምና ቡድኖች ነበሩን። ሁሉንም ድጋፍ የምናገኘው ከ90 በላይ ከአሜሪካ መንግስት ነበረ። የአሜሪካ መንግስት የዶናልድ ትራምፕ ስልጣን ላይ ከመጡ በኋላ የዛ ድጋፍ ማግኘት ስላልቻለን የምንሰጠውን አገልግሎት በግማሽ በመቀነስ በተለይ ከ700,000 ለሚሆኑ እናቶች የምንሰጠውን አገልግሎት በመቀነስ ወደ 300 ወደ 400,000 ልንደርስ ችለናል እና እሱም ያደረግነው በሌሎች ድጋፍ ሰጪዎች አማካኝነት ነው። ወደ ኢትዮጵያ በምንመጣበት ሰዓት እንደዚሁ በዛ ምክንያት እኛም የዛው ሰርቪስ ተጠቃሚ መሆን ስላልቻለን አገልግሎታችን በሰፊው ወይም ደግሞ መጸብ በሚገባን ልክ ባለመስጠታችን ብዙ እናቶችን መድረስ ስላልቻለን የጋጉል በአንድም ሌላ መንገድ በሴቶች ላይ የደረሰው ጫና ቀላል አለመሆኑን ካለኝ የአራት ዓመት ልማች እያለሁ።
የዓለም የቤተሰብ ምጣኔ የ2020 ስራ አስፈጻሚ ዳይሬክተር ቤዝ ሽላንተር 67% የሚሆኑ አፍሪካውያን ሴቶች የቤተሰብ ምጣኔ አገልግሎትን የመጠቀም ተነሳሽነት እንዳላቸው የገለጹ ሲሆን ትዕግስትም ከሁለት ወራት በኋላም የወሊድ መከላከያው ሲያበቃ በድጋሚ ለመጠቀም መወሰኗንና የጀመረችውን የማታ ትምህርት ለመቀጠል ህልም እንዳላትም ጠቁማለች። ከአሜሪካ ድምጽ ሬዲዮ በትብብር ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ዘጋቢዎቻችንን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።